ኢትዮጵያ ከሁለት አስርተ ዓመታት በላይ ስትጠቀምባቸው የነበሩ የገንዘብ ኖቶችን በአዲስ ለመተካት መወሰኗን አስታውቃለች። አዳዲሶቹ የገንዘብ አይነቶች ህገወጥ የገንዘብ ዝውውርንና ሙስናን የመሰሉ ወንጀሎችን ለመከላከል መፍትሄ ይሆናሉ ሲሉም የመንግስት ባለስልጣናት አስታውቀዋል። ለመሆኑ ይህ እርምጃ በኢትዮጵያ ምጣኔ ሀብትና በኢትዮጵያውያን ኑሮ ላይ ምን አይነት አዎንታዊና አሉታዊ ለውጥ ያመጣል? ይህንና ተያያዥ ጥያቄዎች ላይ ማብራሪያ የሰጡን የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ግዳ ናቸው። ከፋይናንስና ምጣኔ ሀብት አንጻር የውሳኔውን አስፈላጊነት በመመርመር ይጀምራሉ።
እኔ ምንም አይታየኝም ፋይናንስና ኢኮኖሚ በኩል ላይክ እንዲህ የሚያጣድፍ ነገር ያለ አይመስለኝም። እንዳውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎችን ይሄ ነገር ያው ወጪ ይጠይቃል። በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ምንም ከፋይናንስ እና ከኢኮኖሚ አንጻር አጣዳፊ ነገር የለም ብዬ ነው የማስበው።
የኢትዮጵያ መንግስት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከነዚህ መካከል አንደኛው ህገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጿል። ከዚህ አንጻርስ
ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም። እዚህ ላይ አንደኛ ሙስናን በሚመለከት እንግዲህ ማንኛውም ሰው የድሮ ብሩን ይዞ ይሄድና ይለውጣል። ስለዚህ ልክ ሲለውጥ ከየት አመጣህ፣ ይህንን ስትሰራ ታክስ ከፍልሃል ወይ የሚል ካልሆነ መንግስት ምንም ለውጥ የለውም። ሄደህ አመጣዋለህ አለቀ ነው። የገንዘብ ዝውውሩን ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄ ነገር ብሩን ከለወጥከው በኋላ የገንዘብ ዝውውሩ ሊታካሄድ ይችላል። ለአንድ ወር ለሁለት ወር እስከሚለወጥ ካልሆነ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለህ እሱን ማጥፋት ነው። ስለዚህ እኔ በሁለቱ ምክንያት ብዙ ሀገር የተለመደ ጉዳይ ነው ብር መለወጥ። ስለዚህ በቀጥታ ሄደህ የምትለውጥ ከሆነ ብሩን ከየት አመጣኸው እንዴት ያገኘኸው ማትበል ከሆነ ሙስናንም ይሁን ህገወጥ ዝውውርን ብዙ የሚለውጠው አይመስለኝም።
የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗል። በ90 ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብለው ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የ200 ብር ኖት ወደ ገበያ እንደሚገባ ተሰምቷል። ይህን የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው?
ቆንጆ ነው፣ ቆንጆ ጥያቄ ነው። አሁን ያልከው ነገር እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናጋገት ምናምን የለበትም። የኖርማል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው 200 ኖት መውጣቱ አስፈላጊ ነው። እንደውም እኔ 500 እና 1000 ቢወጣ ሁሉ እፈልግ ነበረ። ምንድን ነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። 100 ብሮቹን አሁን ከተማ ያሉት የምታያቸው ደቀዋል። እነ 1 ብር እና 5 ብር ምናምን ሁሉ ጠፍተዋል። 10ም እንዳይጠፋ ያስፈራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ 200 ኢቨን 500 እና 1000 ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቀላል። አንደኛ የብር መቁጠር ያቀልላል። ሰው በቀላሉ መሸከም ይችላል። ኤቲኤም ማሽኖች አስሬ ሲሞሉ ነው የሚሆኑት፣ ይቀንስላቸዋል። ስለዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን እየሄድክ በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብህ ይችላል። ወይም ሰው ቢጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየው እና 200 እና 500 ቢወጣ እኔ ቆንጆ ይመስለኛል። እንደውም ኢኮኖሚው ላይ ይሄ መለወጡ ምንም ለውጥ አያመጣም። ግን መንግስት መጠንቀቅ ሌላው ያለበት ብርህን እንደፈለግክ መጠቀም ላይ ብዙ ገደብ ባያረግ ጥሩ ነው። ምክንያቱም ሰው ብር ላይ ያለው መተማመን ቆንጆ ነው አሁን እና ይሄንን መለወጥ የለበት። መተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለመቻል ነው።
እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል፣ መወሰድ ስላለበት ጥንቃቄ ኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነ ገደቡ 3 ወር ነው፣ አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በህዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው?
እንግዲህ አንደኛው እንዳልከው እኔ ጊዜው አጭር ይመስለኛል። አይ ቲንክ ሲኒየር አምና ቀይረው ነበረ። 6 ወር ይሁን አመት ይሁን እንደዚህ ረዥም ከኛ የረዘመ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል ይሄ ነገር ማርዘም ነው። ሁለተኛው ጥንቃቄ እንግዲህ የተለመደው አሰራር ምንድን ነው? እንደዚህ አይነት ነገር በአዲሱ ኖት ስታወጣ አሮጌው ብር መቃጠል አለበት። ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን ዋጋ ንረት ያመጣል። ስለዚህ ያው ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያደርጋል ብዬ ይተማመናል። የተለመደ አሰራር። ሁለተኛው ሰው ያው መረጋጋት አለበት። መንግስትም ይሄ ነገር እንዴት ነው በጣም የሚዳንቅ ነገር አይደለም፣ የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜውን ግን ቢያስረዝሙት ጥሩ ነው።
ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገድዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው?
ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው። እና አሁን ፈረንጆቹ ጋር እናንተ ጋር ክሬዲት ካርድ ነው የምትጠቀመው፣ ዴቢት ካርድ ነው። ካሽ በጣም በጣም ትንሽ ነው የምትጠቀመው። እኛ ጋር ያው 80% የሚሆናች የህዝባችን ገጠር ያለው ካሽ ነው የሚጠቀመው። ኢቨን ከተማ የምትመጣ ፕሮባብሊ 80% የሚሆነው እሱን ነው የሚጠቀመው። ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ፣ ለዚህ ደግሞ ለእኛ የሚመቸው ምንድን ነው? ሞባይል ባንኪንግ ነው። ባንኪንያዎች ሞር ኦር ለስ ወደዛ ተሸጋግረዋል እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አጥቶ ወደ ሞባይል ፔመንት ሲስተም ህዝቡ እንዲሄድ ቢያደርግ ይሄ ሁሉ ጣጣ ይሄ ሁሉ ወጪ ምንም አይመጣበትም። ሌሎችም ብዙ ጥቅሞች ይኖሩ ዘላቂ መፍትሄስ ይመስለኛል።
ፕሮፌሰር አለማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ፣ በእጅጉ አመሰግናለሁ።
አመሰግናለሁ ሀብታሙ።